ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ግንቦት 1 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ።
ጤና ይስጥልን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ቆንጅት ታዬና
እኔም ሰሎሞን አባተ ነን።
የዩናይትድ ስቴትስ ኤምባሲ በአዲስ አበባ የባህልና የፈጠራ ማዕከል ከፈተ።
It's a place for you to come and learn, create.
ይህ ማዕከል እንደ ዕውቀት መቅሰሚያ እንዲሆን እንድትፈጥሩ እንድታቅዱበትና አዳዲስ ሐሳቦችን በዓለማችን ላሉ ወቅታዊ ችግሮች መፍትሄ ይገኝበት ዘንድ የመወያያ መድረክ ይሆናል ተብሎ የተሰራ ማዕከል ነው።
በአሜሪካ በኢትዮጵያ የአሜሪካ አምባሳደር ፓትሪሺያ ሃስላክ ናቸው ይህንን ያሉት። ዝርዝሩን በመጽሔት ይዘናል። አርዕስተ ዜናውን ቆንጅት ታሰማናለች።
የኬንያ መንግስት የዳዳብንና የካኩማን የስደተኛ ካምፖች ለመዝጋት ያደረገውን ውሳኔ እንደገና እንዲያስብበት UNHCR ተማጽኗል። ለሰብአዊ መብቶች የሚሟገተው አምነስቲ ኢንተርናሽናልም ዳዳብን ጨምሮ ሁለቱን የስደተኛ ካምፖች ለመዝጋት ያደረገው ውሳኔ የብዙ ሺህ ንጹሐን ስደተኞችን ሕይወት ለአደጋ እንደሚያጋልጥ አስገንዝበዋል። አንዱ አርዕስተ ዜናችን ይሆናል።
አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
የኬንያ መንግስት ከዓለም ግዙፉ የሆነውን የዳዳቡንና የካኩማን የስደተኛ ካምፖች ለመዝጋት ያደረገውን ውሳኔ መልሶ እንዲያስብበት የተባበሩት መንግስታት የስደተኞች ኮሚሽን UNHCR ተማጽኗል። የኬንያ መንግስት ባሉብን የምጣኔ ሀብት፣ የጸጥታና የአካባቢ ደህንነት ሸክሞች የተነሳ ስደተኞችን ማስተናገዳችንን ልናቆም ወስነናል ሲል ባለፈው ሳምንት ባወጣው መግለጫ ነው ያስታወቀው። የኬንያ የአገር አስተዳደር ሚኒስቴር በመግለጫው የስደተኛ ጉዳይ መስሪያ ቤቱን መዝጋቱን ገልጾ በመቀጠል ደግሞ ሁለቱ ካምፖች የሚዘጉበትን እቅድ እያሰናዳን ነው ሲል አመልክቷል። እርምጃው ቁጥራቸው ወደ 600 ሺህ የሚደርስ ስደተኞችን ለጉዳት ይዳርጋል ነው የተባለው። ኬንያ የስደተኛ ካምፖቹን ለመዝጋት ያደረገችውን ውሳኔ በጥልቅ ስጋት እየተከታተለ መሆኑን የገለጠው ዩኤንኤችሲአር ሀገሪቱ ላለፈው ሩብ ምዕተ ዓመት በምስራቅ አፍሪካና በአፍሪካ ቀንድ በሀገሮቻቸው ከሚደርስባቸው ጭቆናና ጦርነት ሸሽተው የሚሰደዱ ሰዎችን በመቀበል ወሳኝ ሚና የተጫወተች ሀገር ነች ብሎላታል። ኬንያ በርህራሄዋ ዓለም አቀፍ የስደተኞች ጥበቃ መሪነቱን ሚና ለመውሰድ በመፍቀዷ ብዙ ሺህ ሶማሊያውያን፣ ደቡብ ሱዳናውያን እንዲሁም የሌሎች ሀገሮች ስደተኞች ስለተቀበለቻቸው ሕይወታቸው መትረፉን አውስቶ የተባበሩት መንግስታት ድርጅቱ አሞግሷታል። አስከትሎም አሳዛኙ ነገር ሶማሊያውያኑና ደቡብ ሱዳናውያኑ ሀገር ጥለው የተሰደዱባቸው ችግሮች አሁንም አለመፈታታቸው ነው ብሏል። በጉዳዩ ዙሪያ የኬንያን መንግስት እያነጋገረ መሆኑን የገለጠው ዩኤንኤችሲአር መንግስቱ ውሳኔውን እንደገና እንዲያጤንና ከዓለም አቀፍ ግዴታዎች ሊያጋጨው የሚችል እርምጃ ከመውሰድ እንዲቆጠብ ተማጽኖውን አሰምቷል።
ለሰብአዊ መብቶች መከበር የሚሟገተው አምነስቲ ኢንተርናሽናልም የኬንያ መንግስት ከዓለም ግዙፉን ዳዳብን ጨምሮ ሁለቱን የስደተኛ ሰፈሮች ካኩማንም ጨምሮ ማለት ነው ለመዝጋት የደረሰበት ውሳኔ የብዙ ሺህ ንጹሐን ስደተኞችን ሕይወት ለአደጋ እንደሚያጋልጥ አስገንዝቧል። የምስራቅ አፍሪካ፣ የአፍሪካ ቀንድና የታላላቆቹ ሐይቆች አካባቢ የአምነስቲ ኢንተርናሽናል ዳይሬክተር ሙቶኒ ዋንየኪ የኬንያ መንግስት ዴንታቢስ ውሳኔ ለአደጋ ተጋላጮችን የመጠበቅ ኃላፊነትን ያለማክበር ተግባር ነው ሲሉ አውግዘዋል። በዚህ የኬንያ መንግስት ውሳኔ ምክንያት ብዙ ሺህ ሶማሊያውያንና የሌሎችም አገሮች ዜጎች ለአደጋ ሊጋለጡ ወደሚችሉባቸው ወደ የትውልድ አገራቸው እንዲመለሱ ሊያደርግ ይችላል ብለዋል። ኬንያ ይህን ካደረገች በዓለም አቀፍ ሕግጋት መሠረት ያለባትን ግዴታ መጣሷ እንደሚሆን የአምነስቲው ክልላዊ ዳይሬክተር አስረድተዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የኬንያ ፖሊሶች በዛሬው ዕለት ናይሮቢ ውስጥ የሀገሪቱ የምርጫ ኮሚሽን ስልጣን እንዲለቅ በጠየቁ ተቃዋሚ ሰልፈኞች ላይ አስለቃሽ ጋዝ በመተኮሳቸውና ውሃ መርጨታቸው ተዘግቧል። ተቃዋሚዎች በየሳምንቱ ሰኞ አደባባይ በመውጣት ሰልፍ እንደሚያካሂዱ ባለፈው ሳምንት ማስታወቃቸው ይታወሳል። የምርጫ ኮሚሽኑ ግን የተቃዋሚ ፓርቲዎቹን ጥያቄ አልቀበልም ብሏል። በመጽሔት ክፍለ ጊዜ ዘገባ ይኖረናል።
ከሶማሊያ ዋና ከተማ ሞቅዲሾ በትራፊክ ፖሊስ ዋና ጽሕፈት ቤት ላይ በደረሰ ፍንዳታና የተኩስ ጥቃት ቢያንስ 5 ሰዎች ሲገደሉ ሌሎች 13 ሰዎች መቁሰላቸውን የሐኪም ቤት ምንጮችና የዓይን እማኞች ገለጡ። ጥቃቱን ያደረስን እኛንን ሲሉ የአልሻባብ ታጣቂዎች ተናግረዋል። በትራፊክ ፖሊስ ጽሕፈት ቤቱ ደጃፍ ከባድ ፍንዳታ መስማታቸውንና ቀጥሎም ተኩስ መቀስቀሱን እማኞቹ ገልጠዋል። ጽሕፈት ቤቱ የሚገኘው ከተባበሩት የአረብ ኤሚሬቶች ኤምባሲ አጠገብ መሆኑም ታውቋል። የሶማሊያ የደህንነት ምንጮች ለቪኦኤ ሶማልኛ አገልግሎት በሰጡት ቃል አጥፍቶ ጠፊ በመኪና ላይ የጠመደውን ቦምብ ማፈንዳቱን ገልጠው ከጥቂት ደቂቃ በኋላ ደግሞ አንድ ታጣቂ ወደ ሕንፃው ሊገባ ሲሞክር በፖሊስ ጥይት ተመቶ መገደሉን ገልጸዋል። ከተገደሉት መካከል 3 የፖሊስ አባላት መሆናቸውን የደህንነት ምንጮቹ አመልክተዋል።
የቀድሞ የአይቮሪ ኮስት ፕሬዚደንት ሎረን ባግቦ እንደ ኤሮፓውያን አቆጣጠር ከ2010 እስከ 2011 ዓመተ ምህረት በነበረው ጊዜ በሰብዕና ላይ ወንጀል ፈጽመዋል ተብለው በዓለም አቀፍ የወንጀል ችሎት ፊት መቅረባቸው በቀጠለበት በአሁኑ ወቅት ተመሳሳይ ክስ የተመሰረተባቸው ባለቤታቸው ሲሞን ባግቦ የፍርድ ሂደት ደግሞ ዛሬ በአይቮሪ ኮስት ተጀምሯል። ዘገባውን አዳነች ፍሳዬ ይዛለች።
ሲሞን ባግቦ አቢጃን በሚገኘው የወንጀል ችሎት በገቡበት ወቅት ደጋፊዎቻቸው የሞቀ አቀባበል አድርገውላቸዋል። የቀድሞዋ ቀደማዊት እመቤት እንደ አውሮፓ አቆጣጠር ከ2010 እስከ 2011 ዓመተ ምህረት በነበረው ጊዜ ውስጥ በስብዕና ላይ ወንጀል ፈጽመዋል ተብለው ለፍርድ የቀረቡት ያኔ በተካሄደው ፕሬዝዳንታዊ ምርጫ ፕሬዝዳንት የነበሩት ባለቤታቸው ሎረን ባግቦና የወቅቱ ፕሬዝደንት አላሳን ዋታራ አሸንፈናል ማለታቸው ግጭት ባስከተለበት ወቅት ተፈጸመ በተባለው ወንጀል ምክንያት ነው። በተከሰተው ግጭት ቢያንስ 3000 ሰዎች አልቀዋል። ባለቤታቸው ባግቦ ሄግ በሚገኘው ዓለም አቀፍ የወንጀል ችሎት በቀረቡበት በአሁኑ ወቅት ሲሞን ባግቦ በአይቮሪ ኮስት የሚዳኙት የሀገሪቱ ፍርድ ቤት በሳቸው ላይ የመበየን ብቃት አለው በማለት የሀገሪቱ ባለሥልጣኖች ወደ ዓለም አቀፍ ችሎት አናስተላልፋቸውም በማለታቸው ነው።
Parce qu'elle est accusée d'avoir commis des crimes vis-à-vis de ses ressortissants, les ressortissants ivoiriens. Donc c'est devant les ressortissants ivoiriens.
Rodrigo Dadje Tabalu Tabakacho, Mrs. Bagbo, est à Kassasout, Bazego Chacholai, Wenjel Fesmoal, Bemil Selhona, Hizbacho Fitkarbo, Melsachon Lamastat Indichelu, Bahagaracho Medanyotimer Talubloal, Ihunena, Ye Ivory Coast for Debate, Kamengstas Anonis Abalamhonu, Masre Jabai Genibacho Munquan, Liferd Bachuichelar Silu, Askansaboal. 66 ዓመት ዕድሜ የሆናቸው ሲሞን ባግቦ አንድ ሌላ ፍርድ ቤት የሀገር ጸጥታን አደጋ ላይ ጥለዋል፣ የታጠቁ ድርጅቶችንም አደራጅተዋል በሚል ባለፈው ዓመት የ20 ዓመታት እስራት ፍርድባቸው ነበር። እሳቸው ግን ጥፋተኛ አይደለሁም እንዳሉ ናቸው። ሲሞን ባግቦ ጥፋተኛ ሆኖ ከተገኙ ዕድሜ ይፍታሽ ሊፈረድባቸው ይችላል።
በዚህ በዩናይትድ ስቴትስ የሰሜን ካሮላይና ክፍለ ሀገር ፌዴራሉ መንግስት ላይ በዛሬው ዕለት በፍርድ ቤት ክስ መስርታለች። በምን ጉዳይ ቢባል ጾታቸውን የቀየሩ ሰዎች የህዝብ መጸዳጃ ቤት መጠቀም ሲፈልጉ አሁን ነን በሚሉት ጾታቸው ሳይሆን ሲወለዱ በነበሩበት ጾታቸው መሰረት እንዲጠቀሙ የደነገገችው ህግ እንዲጸና በመጠየቅ ነው። የዩናይትድ ስቴትስ የፍትህ ሚኒስቴር ሰሜን ካሮላይና በጉዳዩ ዙሪያ የደነገገችው ህግ ብሔራዊ የሲቪል መብቶች መስፈርቶችን የሚጥስ ነው ሲል ባለፈው ሳምንት አስታውቆ የክፍለ ሀገሯ አገረ ገዢ ፓት መክሮሪ እና የክፍለ ሀገሩ የዩኒቨርሲቲዎች አደረጃጀት ክፍል ጉዳዩን እስከ ዛሬ ሰኞ ባለው ጊዜ እንዲያስተካክሉ የጊዜ ገደብ ሰጥቷቸው ነበር። ዳሩ ግን አገረ ገዢው አወዛጋቢውን ህግ ሊሰርዙ ይቅርና ይባስ ብለው የፌዴራሉ መንግስት ህጉ ይጽናልን ብለው ፍርድ ቤት አቁመውታል። በህጉ ውዝግብ ምክንያት ሰሜን ካሮላይና ከፌዴራሉ መንግስት በየአመቱ የምታገኘውን ብዙ ሚሊዮን ዶላር እርዳታ ልትነፈግ ትችላለች። የሰሜን ካሮላይና ገረገዢ ክሱን ይፋ ባደረጉበት መግለጫቸው የፕሬዝደንት ባራክ ኦባማ አስተዳደር የሀገሪቱን ምክር ቤት ዘሎ ሲያበቃ የግዛታችንን ብቻ ሳይሆን የሌሎችንም ህግ ሊለውጥ እየሞከረ ነው ሲሉ ወንጅለዋል። አክለውም የመላ ሀገሪቱን የመንግስትና የግል ቀጣሪዎች የመጸዳጃ ቤት ደንቦች ፖሊሲ አውጪ ሊሆን እየቃጣ ነው ሲሉ ከሰዋል። የሰሜን ካሮላይናው የመጸዳጃ ቤት ጉዳይ ህግ በክፍለ ሀገሯ ካሉ ትላልቅ የንግድ ድርጅቶች ከሲቪል መብቶች ቡድኖችና ለተመሳሳይ ጾታ አፍቃሪዎችና ጾታቸውን የቀየሩ ሰዎች ጉዳይ ከሚሟገቱ ወገኖች እንዲሁም ከክፍለ ሀገሯ ዲሞክራቶች ተቃውሞ ቀስቅሷል። ብሩስ ስፕሪንግስቲን፣ ኒክ ጆናስን የመሳሰሉ ዘፋኞችና ፐርል ጃምን የመሳሰሉ ባንዶች ቀደም ብለው በክፍለ ሀገሯ ሊያደርጉ አቅደው የነበሩትን የሙዚቃ ድግሶቻቸውንም በዚሁ ምክንያት እንደሰረዙ ይታወቃል።
በመጨረሻም የሶሪያን ብጥብጥ ለማብረድ በጋራ በሚያደርጉት ጥረት አንዳንድ አካባቢዎች ያለው ውጊያ በጣም መቀነሱን ዩናይትድ ስቴትስና ሩሲያ እየተናገሩ ናቸው። ነገር ግን አሁንም ችግሮች መኖራቸውን ሀገሮቹ ጠቁመዋል። ሀገሮቹ ዛሬ ባወጡት የጋራ መግለጫ በሰሜን ላታኪያና በምስራቅ ጉት አካባቢዎች በሶሪያ መንግስትና በአማጽያኑ መካከል የሚካሄደው ውጊያ በጣም ቀንሷል። ሁለቱ አካባቢዎች ዩናይትድ ስቴትስና ሩሲያ ባለፈው ሚያዝያ በሸመገሉት የተኩስ የማቆም ስምምነት የተካተቱ ናቸው። የዜናው ሰዓት አበቃ።
የተከበራችሁ አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13860 ኪሎ ሄርትስ በ25 ሜትር ባንድ በ1240 በ1280 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው የሰኞ ግንቦት አንድ ምሽት ፕሮግራማችን ነው።
ወባን ከኢትዮጵያ እውን በመጪዎቹ 14 ዓመታት ውስጥ ማጥፋት ይቻላል?
እኔ ማጥፋት ይቻላል ብዬ ነው የማስበው። ለምን መሰለ?
ወይዘሮ ማሚቱ ከፍ ያለው ከማብራሪያ ጋር በጤና ፕሮግራም ይመለሳሉ። የጤና ጥበቃ ሚኒስቴር ባልደረባ ናቸው። እስከ ምሽቱ 4 ሰዓት ድረስ አብራችሁ እንድትቆዩ እንጋብዛለን። አሁን የዕለቱ አበይት ኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ ግን የዕለቱ አብይ ርዕስ
አቃቤ ሕግ የሰማያዊ ፓርቲ የሕዝብ ግንኙነት ቢሮ ኃላፊ በነበሩት ዮናታን ተስፋዬ ላይ የሽብር ወንጀል ለመፈጸም በመዘጋጀት በማሴርና በማነሳሳት ወንጀል ክስ መስርቶባቸዋል። አምነስቲ ኢንተርናሽናል የሚባለው ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅት ደግሞ የኢትዮጵያ መንግሥት ተከሳሹን በአስቸኳይና ያለአንዳች ቅድመ ሁኔታ እንዲለቅ ጠይቋል። በሌላ በኩል ችሎት በመዳፈር የእስራት ቅጣት ተጥሎባቸው የነበሩት የቀድሞው የአንድነት ፓርቲና የሰማያዊ ፓርቲ አመራር አባላት መለቀቃቸው ታውቋል። መለስካቸው አመሃ ከአዲስ አበባ ተጨማሪ አለው።
አቃቤ ሕግ ባቀረበው የክስ ማመልከቻ ላይ እንደሚለው የሰማያዊ ፓርቲ የሕዝብ ግንኙነት ኃላፊ የነበሩት አቶ ዮናታን ተስፋዬ የኦሮሞ ነጻነት ግንባርን ዓላማ ለማሳካት በፌስቡክ በተለያዩ ቀኖች የተለያዩ ጽሑፎችን በማውጣት የሽብር ድርጊት እንደፈጸሙ ይዘረዝራል። አቃቤ ሕግ በኢትዮጵያ ፓርላማ በአሸባሪነት የፈረጀውን ወይንም የሰየመውን ኦነግን የሀገሪቱን መሠረታዊ ፖለቲካዊ፣ ሕገ መንግሥታዊ፣ ኢኮኖሚያዊ ወይንም ማኅበራዊ ተቋማትን ለማናጋትና ለማፈራረስ አስቦ የሚንቀሳቀስ ቡድን እንደሆነ አመልክቶ ተከሳሽ የሽብር ቡድኑን ዓላማ ለማሳካት የአዲስ አበባና የኦሮሚያ ክልል ልዩ ዞኖች የተቀናጀ ማስተር ፕላንን ሽፋን በማድረግ በተለያዩ ወረዳዎች የተጀመረውን አመፅና ብጥብጥ እንዲቀጥልና ሌሎችን ለማነሳሳት አስቦ በሚጠቀምበት ድረገጽ ወይም ፌስቡክ ዮናታን ተሬሳ ረጋሳ በሚል ከላይ የተገለጹ ቀስቃሽ ጽሑፎችን በመጻፍ በፈጸሙ የሽብርተኝነት ድርጊት ለመፈጸም ማቀድ፣ ማዘጋጀት፣ ማሴርና ማነሳሳት ወንጀል ተከሷል ይላል የአቃቢ ሕግ የክስ ማመልከቻ። አቶ ዮናታን ፍርድ ቤት በቀረቡበት ዕለት ዳኛ ባለመሟላቱ ከጽሕፈት ቤት እንደተሰናበቱና ለግንቦት 15 ቀን 2008 ዓ.ም እንዲቀርቡ ፍርድ ቤቱ እንዳዘዘ ታውቋል። ዓለም አቀፉ የሰብአዊ መብቶች ተከራካሪ ድርጅት አምነስቲ ኢንተርናሽናል የዮናታን ተስፋዬን ክስ የፈጠራ ክስ ነው ካለ በኋላ የኢትዮጵያ መንግስት ባለስልጣናት ይህን ታዋቂና ተቃዋሚ የፖለቲካ ሰው በአስቸኳይና ካላንዳች ቅድመ ሁኔታ እንዲፈቱት ጠይቋል። ዮናታን የሞት ቅጣትን ሊያስከትል በሚችል የፈጠራ ክስ ተከሷል ያለው አምነስቲ ኢንተርናሽናል ክሶቹ ሁሉ የተመሰረቱት በፌስቡክ ገጹ ላይ ባወጣቸው አስተያየቶች ብቻ እንደሆነም ያትታል። በአምነስቲ ኢንተርናሽናል የምስራቅ አፍሪካ የአፍሪካ ቀንድና የተላላቅ ሐይቆች አካባቢ ዳይሬክተር ሙቶኒ ዋኔኪ የኢትዮጵያ ባለሥልጣናት የሚቃወሟቸውን ሁሉ በአሸባሪነት መክሰሳቸው እየጨመረ ነው። ዮናታን ተስፋዬ በኦሮሚያ ክልል ተከስቶ ሊሆን ይችላል ስለተባለው የመሬት ነጠቃ ተግባር ተቃውሞ ጽፏል። ይህ ደግሞ ወንጀል አይደለም፣ አለ ጥርጥር ደግሞ አሸባሪነት አይደለም ብለዋል። እሱና ከእርሱ ጋር በተመሳሳይ ሁኔታ የታሰሩ አያሌ ሰዎች በአስቸኳይና አለምንም ቅድመ ሁኔታ መፈታት አለባቸው ሲሉም ጠይቀዋል። ሙቶኒ ዋኔኪ ጨምረውም ዮናታን ተስፋዬን ከኦነግ ጋር ሊያያይዙት የሚችሉ የሚታዩ ምልክቶች የሉም፣ የእሱ እስር መንግሥት ከባድ ጉድለት ያለበትን የጸረ ሽብር ሕግ ተግባራዊ ለማድረግ ምን ያህል ርቀት እንደሚሄድ ተጨማሪ ምሳሌ ነው። ይህ ሕግ ተቃውሞን ለማፈን እንደገና በጥቅም ላይ እየዋለ ነው ሲሉ ዋኔኪ እርምጃውን ኮንነዋል። በሌላ በኩል ደግሞ የቀድሞው የአንድነት ፓርቲ አመራር አባል አቶ ዳንኤል ሽበሽና የሰማያዊ ፓርቲ አመራር አባል የነበሩት አቶ የሸዋስ አሰፋ ዛሬ ከእስር መለቀቃቸው ታውቋል። አቶ ዳንኤልና አቶ የሸዋስ ነሐሴ 14 ቀን 2007 ዓ.ም የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት በሰጠው ውሳኔ አቃቢ ሕግ የመሠረተባቸውን የአሸባሪነት ክስ መከላከል ሳያስፈልጋቸው አሰናብቷቸው ነበረ። ይሁንና ቀደም ሲል በነበረው የፍርድ ሂደት ችሎት ተዳፍራችኋል በሚል ፍርድ ቤቱ በዚሁ መዝገብ የእስር ቅጣት ወስኖባቸው ስለነበረ እስከ ዛሬ ዕለት በወህኒ ቤት ቆይተዋል። ሌላው በተመሳሳይ ቅጣት በእስር የሚገኘው የአረና ትግራይ ለሉዓላዊነትና ለዲሞክራሲ የአመራር አባል የነበሩት አቶ አብርሃ ደስታ ደግሞ ሐምሌ 1 ቀን 2008 ዓ.ም ከእስር እንደሚፈቱ ይጠበቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች፣ የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል።
የኬንያ ፖሊሶች ዛሬ ናይሮቢ ውስጥ የሀገሪቱ የምርጫ ኮሚሽን ስልጣን እንዲለቅ በጠየቁ ተቃዋሚ ሰልፈኞች ላይ አስለቃሽ ጋዝና ውሃ መርጨታቸው ተዘግቧል። ተቃዋሚዎች በየሳምንቱ ሰኞ አደባባይ የወጡ ሰልፍ እንደሚያካሂዱ ባለፈው ሳምንት አስታውቀው ነበር። የምርጫ ኮሚሽኑ ግን የተቃዋሚ ፓርቲዎቹን ጥያቄ አልቀበልም ብሏል። መሐመድ ዩሱፍ ከናይሮቢ የላከው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል።
የኬንያ ተቃዋሚ ፖለቲከኞችና ደጋፊዎቻቸው ዛሬ በናይሮቢ መንገዶች ላይና በሀገሪቱ ሌሎች አካባቢዎች ወጥተው ጥሪ ያቀረቡት የኬንያ ብሔራዊ ምርጫ ኮሚሽን አባላት ሥራ እንዲለቁ ነው። ተመሳሳይ የተቃውሞ ሰልፍ በኮሚሽኑ ጽሕፈት ቤት ሕንፃዎች ፊት ለፊት ሲካሄድ የዛሬው ለሁለተኛ ጊዜ መሆኑ ነው። ፖሊሶች በዚህ ወቅት አስለቃሽ ጋዝ መተኮስ የጀመሩት ሰልፈኞቹ ወደ ኮሚሽኑ ሕንፃዎች ለመግባት ሲሞክሩ ነው ተብሏል። ለአንድ ሰዓት ያህልም በናይሮቢ የዩኒቨርሲቲ ጎዳና ላይ ፖሊስና ተቃዋሚ ሰልፈኞች ሲሯሯጡ ታይተዋል። በዚህ ግርግር መካከል ተማሪዎች ተቃውሞውን መቀላቀላቸውም ተነግሯል። የቀድሞው ጠቅላይ ሚኒስትር ራይላ ኦዲንጋ ተቃውሞው በሰላማዊ መንገድ እንዲካሄድ ሰልፈኞቹን ተማጽነዋል። እኛ የለውጥና ዲሞክራሲያዊ ጥምረት አባላት ደጋፊዎች ወንጀለኞች አለመሆናችንንና ሰላም አፍቃሪዎች መሆናችንን ለዓለም ሕዝብ ለማሳወቅ ነው እዚህ የተሰበሰብነው። የምናደርገው ሰልፍም ሰላማዊ እንደሚሆን ለፖሊስና ለአገር አስተዳደር ሚኒስትሩ ለሚስተር ካሪሴሪ ነግረናቸዋል ነበር ያሉት ኦዲንጋ በስዋሂል ቋንቋ። ተቃዋሚ ቡድኖች ምርጫ ኮሚሽኑ ለገዢው ለጁብሊ ጥምረት ፓርቲ ያደላል ሲሉ ነው የሚከሱት። ይህም እንደ አውሮፓውያን ዘመን አቆጣጠር በ2013 ምርጫ የታየ ነው ይላሉ። በመሬት ይዞታና የምርጫ አካሄድ ላይ ውሳኔ ሕዝብ እንዲደረግ የተሰበሰበውን ፊርማም ቁጥሩን አሳንሶ አቅርቧል ሲሉ ይወነጅሉታል። የኮሚሽኑ ሊቀመንበር አይዛክ ሐሰን ባለፈው ሐሙስ ለጋዜጠኞች ሲናገሩ ተቃዋሚዎች በቢሮአቸው ላይ ህዝብ ቀስቃሽ የሆኑ የሐሰት ክሶችን ያቀርባሉ፣ አርፈው ቢቀመጡ ይሻላል ብለዋል። ምርጫ ኮሚሽኑ በ2017 የሚካሄደውን ምርጫ ለማስፈጸም ብቁ አለመሆኑን የሚያረጋግጥ ማስረጃ እንዲያቀርቡም የተቃዋሚ ፓርቲ መሪዎቹን ጠይቀዋል። የቀድሞው ጠቅላይ ሚኒስትር ራይላ ኦዲንጋ ግን ኬንያውያን በኮሚሽኑ በሚፈጸሙ ብልሹ አሰራሮች የተሰላቹ በመሆናቸው ተቃውሞው ይቀጥላል ሲሉ መልሰዋል። ኬንያውያን በድምፅ ማጭበረበሩ ተግባር ፈጽሞ መሰላቸታቸውን ለዓለም ሕዝብ ለማሳወቅ ሰላማዊ የተቃውሞ ሰልፍ እናደርጋለን፣ ይህን የድምፅ ማጭበረበር አሰራር አንቀበልም፣ በአይዛክ ሐሰንና ሌሎች የሚመራው ኮሚሽን ሥልጣን እስኪለቅ ድረስ የተቃውሞ ሰልፋችን ይቀጥላል ነበር ያሉት ኦዲንጋ። የተቃዋሚ ፓርቲ መሪዎች ኮሚሽኑን ለማስፈራራት በሚያደርጉት ሙከራ ከቀጠሉ በመጪው ዓመት ምርጫ እንዳይሳተፉ አግዳለሁ ሲሉ ዋናው የኮሚሽኑ ኃላፊ ትላንት መዛታቸውን የኬንያ መገናኛ ብዙሃን ዘግበዋል። የኮሚሽኑን ተአማኒነት ጥያቄ በተመለከተ የፖለቲካ መሪዎችና ሌሎች ጉዳዩ የሚመለከታቸው ወገኖች ሰላማዊ ድርድር እንዲያደርጉ መንግሥታዊ ያልሆኑ ድርጅቶች ጉባኤ ባወጣው መግለጫ ጥሪ አቅርቧል። ካውንስሉ የሀገሪቱን መረጋጋት ለአደጋ ከሚያጋልጥ እንቅስቃሴ እንዲታቀቡም ለተቃዋሚ ፓርቲ መሪዎችና ደጋፊዎቻቸው ጥሪ አስተላልፏል።
በአዲስ አበባ የአሜሪካ ኤምባሲ ያሰራው የባህልና የፈጠራ ማዕከል ዛሬ ተከፍቷል። ማዕከሉ በኮሎኔል ጆን ሲ ሮቢንሰን ስም ነው የሚጠራው። ኮሎኔል ሮቢንሰን በጣሊያን ወረራ ጊዜ የኢትዮጵያ ጦር ጀቶችን የሚያበሩ ታዋቂ ፓይለት ነበሩ። እስክንድር ፍሬው ዝግጅቱን ሲከታተል አምሽቷል። ሄኖክ ሰማእግዜር አነጋግሮታል።
የአሜሪካ ኤምባሲ በብሔራዊ ቤተ መዛግብትና ቤተ መጽሐፍት ኤጀንሲ ውስጥ የባህል ማዕከል ወይም የቴክኖሎጂ ማዕከል ያለውን ከፍቷል። በስነ ስርዓቱ ላይ በኢትዮጵያ አሜሪካ አምባሳደር ፓትሪሺያ ሀስላክ እንደዚሁም የባህልና ቱሪዝም ሚኒስትሯ ኢንጂነር አይሻ መሐመድ ተገኝተዋል። ሁለቱ ናቸው ማዕከሉን መርቀው የከፈቱት። ማዕከሉ በአንድ በኩል ከአርባ ዓመታት በፊት በፒያሳ የነበረውና ከንጉሠ ነገሥቱ መንግስት መውደቅ በኋላ የተዘጋው ማዕከል የአሜሪካ ማዕከል እንደገና የተመለሰበት፣ በሌላም በኩል ደግሞ ለኢትዮጵያ አየር መንገድ ብሎም ለኢትዮጵያ አየር ኃይል መመስረት ከፍተኛውን አስተዋጽኦ ያደረጉት አሜሪካዊ ኮሎኔል ጆን ሮቢንሰንም የታወሱበት ነው። በእርሳቸው ስም ነው የተሰየመው ይህ ማዕከል። እናም በርካታ እንግዶች ጥሪ የተደረገላቸው የውጭ ሀገርና የሀገር ውስጥ እንግዶች በተገኙበት እንዳልከውም ማምሻውን ተመርቆ ተከፍቷል።
እስክንድር፣ የዩናይትድ ስቴትስ አምባሳደር ፓትሪሺያ ሀስላክ የተናገሩትን ይዘናል። በፌስቡክ መልእክታቸው እንዲህ ብለው ነበር።
As U.S. Ambassador to Ethiopia, I'm excited to be part of the inauguration of the Colonel John C. Robinson American Center.
የአሜሪካ አምባሳደር እንደመሆኔ ኢትዮጵያ ውስጥ በኮሎኔል ጆን ሲ ሮቢንሰን ስም የተሰየመውን ማዕከል መክፈት ሳበስር በጣም ደስታ ይሰማኛል። በአዲስ አበባ ኢትዮጵያ ከሚገኘው ብሔራዊ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ ጋር ተባብረን በመስራታችንም ከፍተኛ ኩራት ይሰማኛል።
I personally invite you to come and join us at the Colonel Robinson American Center. It's a place for you to come and learn, create, design, and discuss.
ወደ ማዕከሉ መታችሁ እንድትጎበኙ እጋብዛችኋለሁ። ይህ ማዕከል እንደ ዕውቀት መክሰሚያ እንዲሆን፣ እንድትፈጥሩ፣ እንድታቀዱበትናም አዳዲስ ሐሳቦችን በአለማችን ላሉ ወቅታዊ ችግሮች መፍትሄ ይገኝበት ዘንድ የመወያያ መድረክ ይሆናል ተብሎ የተሰራ ማዕከል ነው።
እስክንድር፣ እንግዲህ ከአምባሳደር ሀስላክ ሰምተናል። ምን አይነት አገልግሎቶችን ነው የሚሰጠው ማዕከሉ?
እንግዲህ ይህ ማዕከል ሄኖክ 10 ሚሊዮን ብር ወጪ ተደርጎበታል። እጅግ ዘመናዊ በሆነ ሁኔታም ነው የተሰራው። አሜሪካንም የሚመለከቱ የተለያዩ መረጃዎች፣ እንግሊዝኛ ቋንቋ ትምህርት፣ 190,000 በላይ የኤሌክትሮኒክ መጽሐፍት፣ 1.5 ሚሊዮን የድህረ ምረቃ ተማሪዎች የምርምር ጽሁፎችን ማግኘት እንደሚችሉ ተጠቃሚዎች ማለት ነው አምባሳደሯ ፓትሪሺያ ሀስላክ በዛሬው ንግግራቸው አክለው ገልጸዋል። በፈጣን የኢንተርኔት አገልግሎት የሚታገዝ እና የተለያዩ አገልግሎቶችን የሚሰጥ ነው። ማዕከሉ
የት አካባቢ ነው የሚገኘው? ማንስ መገልገል ይችላል?
የሚገኘው ከኢትዮጵያ ብሔራዊ ባንክ አጠገብ ነው። እዛው እንግዲህ የኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጽሐፍት ኤጀንሲ ህንፃ ውስጥ ነው የሚገኘው። በስተግራና በስተቀኝ ሆነው ወመዘክር የሚባለው ሄኖካ ወመዘክር የሚባለው እንግዲህ በሙሉ ስሙ የኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጽሐፍት ኤጀንሲ ውስጥ ነው የሚገኘው። አገልግሎቱ እንግዲህ ወጣቶች ላይ ማተኮር እንፈልጋለን ቢሉም የአሜሪካ ኤምባሲ ባለስልጣናት አሁን ማምሻውን ያነጋገርኳቸው የኤምባሲው የህዝብ ግንኙነት ኃላፊ ዴቪድ ኬኔዲ እንደገለጹልኝም ለማንኛውም ሰው ክፍት ነው፣ ማንኛውም ሰው መጥቶ መገልገል ይችላል ብለዋል።
በጣም ነው የምናመሰግነው እስክንድር ፍሬው ከአዲስ አበባ የዩናይትድ ስቴትስ ኤምባሲ በዛሬው ዕለት መርቆ የከፈተውን የባህልና የቴክኖሎጂ ማዕከል አስመልክተን ለሰጠህን ማብራሪያ እናመሰግናለን እስክንድር።
አመሰግናለሁ ሄኖክ።
የማላዊ መንግስት መንገድ ላይ የሚለምኑና ልጆቻቸው በልመና የተሰማሩ ወላጆች በቁጥጥር ስር እንዲውሉ አዘዘ። አብዛኞቹ በየመንገዱ ለልመና የተሰማሩ ሰዎች እንደ ገቢ ምንጭ ይዘውት እንጂ ኑሮ አስገድዷቸው አይደለም ነው የሚለው መንግስቱ። ፖሊስ የታዘዘውን እርምጃ መውሰድ ገና አልጀመረም። ትዕዛዙ ግን የህዝብ ትችቶችን አስከትሏል። ከብላንታየር የደረሰን የዘጋቢያችን የላሜክ መሲና ዘገባ አለ። ትዝታ በላቸው ታቀርባለች።
ከጠዋቱ 12 ሰዓት ነው የማላዊ የንግድ መናኸሪያ የሆነችው የባላንቲር መንገዶች ወደ ስራ በሚሄዱ ሰዎች ተጨናንቀዋል። በየመንገዶቹ ዳር ደግሞ ምጽዋት የሚጠይቁ ይታያሉ። አንዳንዶቹ የአካል ጉዳተኞች ናቸው። የ51 ዓመቱ ኮንፎንዚ ባላንቲ ሲወለድ እጆች አልነበሩትም። ለኑሮዬ ገቢ የማገኘው ምጽዋት በመጠየቅ ነው። ፍራፍሬ በመቸርቸር የምትተዳደረው ባለቤቴን ለመርዳት ገንዘብ እሰጣታለሁ፣ ምግብ እሸምታለሁ፣ ለልጆቼ የትምህርት ቤት ወጪ እንዲሁም የቤት ኪራይ እከፍላለሁ ነው ያለው። ያላባት አራት ልጆቿን የምታሳድገው ፋና ባንዳ በእግሮቿ መራመድ አትችልም። መንፏቀቅ ወይንም ለአካል ጉዳተኞች የተሰራ ተሽከርካሪ ወንበር መጠቀም አለባት። መንገድ ላይ ብዙ በደል ይደርስብናል። አንዳንዶች የስድብ ናዳ ያወርዱብናል። ሌሎች ደግሞ ቤት ውስጥ ውለሽ ሌላ መተዳደሪያ ለምን አትፈልጊም በማለት ቁጣ ያወርዳሉ ነው ያለችው። ማላዊ ውስጥ ምጽዋት ሲጠይቅ የተያዘ ሰው ወደ 2 የዩናይትድ ስቴትስ ዶላር በሚጠጋ የአገሪቱ ምንዛሬ ወይንም በ3 ወር እስራት ይቀጣል። መንግስት ካለፈው ሚያዝያ ወር ጀምሮ ፖሊሶች ልጆቻቸውን ለልመና የሚያሰማሩና ራሳቸውም የሚለምኑ ሰዎችን ቁጥጥር ስር እንዲያውሉ አዟል። ሜሪ ሽዋን በአገሪቱ የጾታ የልጆች እንዲሁም የአካል ጉዳተኞች ማህበራዊ አገልግሎት መስሪያ ቤት ዋና ጸሐፊ ናቸው።
It also goes further to say anybody giving money in illegal term they call it arm.
ይሄ የአገሪቱ ህግ ነው። ህጉ አልፎ ተርፎ ምጽዋት ለሚጠይቁ ገንዘብ የሚሰጥ ሰው ቁጥጥር ስር እንዲውል ያዛል፣ መከበር አለበት ነው ያሉት። መንግስት ባጠናቀቀው ጥናት በሁለት የማላዊ ትላልቅ ከተሞች ውስጥ በልመና ከተሰማሩ 4500 ሰዎች 400 የሚሆኑት ብቻ ናቸው በኑሮ አስገዳጅነት የተሰማሩት ይላሉ ሸዋ ጨምረው ሲያስረዱ። የሆነ ሆኖ የሃይማኖት መሪዎችና የአካል ጉዳተኞች መብት ተሟጋቾች መንግስት ለችግሩ የሚሰጠው መልስ ትምህርትና የስራ ዕድል ማቅረብ እንጂ እስራት መሆን የለበትም ይላሉ። በማላዊ በልመና ላይ ቁጥጥር ከተጀመረ ወር ቢያልፍም ባለስልጣናት በየማህበረሰቡ ስብሰባዎችን በማካሄድ ልምዱ ስለሚቆምበት ዘዴ ወላጆች፣ የሃይማኖት መሪዎችና የንግድ ባለቤቶች ጋር እየመከሩ ነው።
አሁን ከምሽቱ 3 ሰዓት ተኩል ሊሆን ጥቂት ሰከንዶች ይቀራሉ። አዲስ አበባ ላይ የምናስተናግዳችሁ ሶሎሞን አባተና
ቆንጂት ታዬ ነን። አሁን ከስልክ አስተያየቶቻችሁ ጥቂቶቹን እንስማ።
ቮይስ ኦፍ አሜሪካ እንደምሰነበታችሁ ተናናችሁ ወይ? ትናንትና አንድ የእርዳታ አዋጭ ነው የሚል ሰው የውስጥ ተናግሮ ሰምቻለሁ እና በአይነስቃሴ ዘንድ የነበረ በደርግም እንዲህ ነበረ እያሉ ሲናገሩ ሰምቻቸዋለሁ። በጣም ያሳዝን ነው። በኃይለ ስላሴ በግርማው ኃይለ ስላሴ ጊዜ የወል ህዝብ እንዲያረገፈም እርዳታ ጥፈው የአሁን ያለ መንግስት ከ8-9 ቢሊየን ብረው ጽፎ ከኪሱ ህዝብ የሚረዳ ነው። አባይ እየገነባ ነው። ቀላል ባቡር አዲስ አበባ እየተዘዋወረው ታይቶ የማያውቅ እንዴት ነው? እነኝህ ሰውዬው ትላልቅ ሰዎች ዘለዓለም ቢደግፉ ጥሩ ነበር። ጥሩ ያለ በጥሩ መጥፎ የሆነ በመጥፎ ቢያስነሱት ደግሞ ጥሩ ነበር። አይናቸው ጭፍ ነው የሚቃወሙ ምንድን ነው? መጥፎ መጥፎ የሚናገሩት ምን ማለት ነው?
ሄሎ ቪዎች እንደምን ናችሁ? ሰላም ናችሁ ወይ? በጣም በጣም ጥሩ ኢንተርቪው ስላቀረባችሁ እናንተንም ሆነ ኢንተርቪው ስላደረጉትን ሰው ላመሰግን ነው። ከሻለቃ ዳዊት ወልደጊዮርጊስ ጋር ያደረጋችሁት ውይይት እጅግ በጣም ገንቢና ጥሩ ነገሮችን የሰማንበት ነው እና ሻለቃ ዳዊትን በጣም በጣም አመስግኑልኝ። እናንተም ምስጋና ይገባችኋል። ዙባላ ነኝ ከሜሪላንድ። ሰላም ነው።
ሰላም ጤና ይስጥልኝ። ቮይስ ኦፍ አሜሪካ አስተያየት ልሰጥ የፈለግኩት አሉላ ከበደ በሚያቀርበው ሰጣ ገባ በሚለው ፕሮግራሙ ላይ ነው። ተቃዋሚና በመንግስት በሚለው ደረጃ ላይ ሁለቱ እንግዶችን ሲያነጋግር ሰምቼ ነው። ተቃዋሚ ማለትማ ቀላል ነው። አንድም አካል አንደኛው አካል የሚቃወመው የኢትዮጵያ ተቃዋሚ የሚባል ነገር ነው። አገሪቱን የሚገዛት አካል ኢትዮጵያዊ ሌሎች ግን ኢትዮጵያዊ እንዳልሆኑ ተደርጎ የሚደረግ ይሄ ድርጅት ያላቸው በሙሉ የፖለቲካ ድርጅቶች የኢትዮጵያ ተቃዋሚ የሚለው ቃል አነጋገር ወይንም ዘቤ ለጥላቸው የተሰጠ ነው። የኢትዮጵያ ተቃዋሚ ከተባለ የሚቃወመው ኢትዮጵያን ከሆነ ሌላው ድርጅት እንግዲህ ለማን ነው ሊሰራ የተነሳው ማለት ነው። ይህንንም አብሮ ቢጠይቅ እንድነ ደስታውን አልችልም። አመሰግናለሁ። ከፊኒክስ አሪዞና ደህና ሁኑ።
ስለ አስተያየቶቻችሁ እናመሰግናለን። ክቡራትና ክቡራን አድማጮች ተዘዋዋሪው የስልክ መስመራችን በነጻ የምትደውሉበት ነው፣ ግን ተዘዋዋሪ ነው። 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምፅ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ለምትጠቀሙ horn@voanews.com ብላችሁ ጻፉልን።
ከአሜሪካ ድምጽ ራዲዮ ጣቢያ በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፈው መደበኛ የሰኞ ስርጭት እስከ 4 ሰዓት ድረስ ይቀጥላል። የስፖርት ዝግጅት ነው ቀጣዩ። አዘጋጅና አቅራቢ ሰሎሞን ክፍሌ።
አልማዝ አያና በዶሃ ዳያመንድ ሊግ በ3000 ድል ተቀዳጀች። ፈጣን አጨራረሷ ተደናቂ አድርጓታል። በትላንቱ የፕራግ ማራቶን የኬንያ አትሌቶች በሁለቱም ጾታ አሸንፈዋል። በእግር ኳስ የሌስተር ሲቲ ሻምፒዮን መሆን ከማስደነቅም በላይ ሆኗል። እየተዘፈነለት ነው። ለኢትዮጵያው ብሔራዊ እግር ኳስ ቡድን ጊዜያዊ አሰልጣኝ ተሰየመ የሚሉትን ይዘናል። አብራችሁን ቆዩ። ኢትዮጵያዊቷ አልማዝ አያና ባለፈው ሐሙስ በ3000 የዶሃን ዳያመንድ ሊግ ሙሉ በሙሉ ታሸንፋለች ብሎ የጠበቀ አልነበረም። ምክንያቱም የግራ እግሯ ጉልበት ችግር ስለነበረበት ነው። ሐሙስ ዕለት ግን ከ3000 ሜትሩ 1000 ሲቀራት ጀምሮ ተፎካካሪዎቿን ጥላ ስትወጣ ምንም አይነት የህመም ምልክት አልታየባትም። በ8 ደቂቃ ከ23.11 ሴኮንድ በአንደኝነት አጠናቀቀች። Miles behind Ayana, Almaz Ayana. ከአልማዝ አያና ቀጥላ በሁለተኝነት የገባችው ኬንያዊቷ መርሲ ቼሮኖ ናት። ገለቴ ቡርቃ ሦስተኛ፣ በ2015 የ10,000 ሻምፒዮኗን ኬንያዊት ቪቪያን ቼሪዮት አራተኛ ሆናለች። በፕራግ ማራቶን የ2 ዓመታት ታሪክ ለአምስተኛ ጊዜ መሆኑ ነው። ኬንያውያኑ አትሌቶች ሎረንስ ቼሮኖና ሉሲ ካሪሚ ትላንት በሁለቱም ጾታዎች ድል ሲቀዳጁ፣ በወንዶቹ ቼሮኖ ያሸነፈው መዳረሻው ላይ በጥንካሬ ተፈትልኮ በመውጣት ሲሆን ከቀድሞው የራሱ ፈጣን ጊዜ ላይ 2 ደቂቃ ግድም ላጭቶ በ2:07.24 በመግባት ነው። የሴቶቹን ያሸነፈችው ሉሲ ካሪሚም በ2:24.46 በአንደኝነት ያጠናቀቀችው በተመሳሳይ መጨረሻው ላይ ተፈትልካ በመሮጥ ነው። የወቅቱ አየር ገና በጠዋቱ ሞቃት ባይሆን ኖሮ ሁለቱም የገቡበትን ጊዜ አሻሽሉ እንደነበር ተገምቷል። ቦንዶቹ በማራቶኑ አጋማሽ ላይ ይመሩ ከነበሩት 7 ኬንያውያን መካከል ኢትዮጵያዊው ሰቦቃ ዲባባ ብቻ ነበር። ፌሊክስ ካንዲ ሁለተኛ፣ ሶሎሞን የጎ ሶስተኛ ሆኗል። በሴቶቹ በግሉ አትላንት ለሁለተኛ ጊዜ ነው። ሉሲ ካሪሚ በፕራግ ማራቶን ስታሸንፍ 2:24:46 ነው ጊዜዋ። ባለፈው ዓመት ዱባይ ላይ ካስመዘገበችው ሰዓት ከሁለት ደቂቃ በላይ አንስታለታለች። ግማሹ ላይ ፈጥነው ከደረሱት 5 ሯጮች ኢትዮጵያውያት መካከል ማርታ ለማና ታሸንፋለች ተብሎ ቅድሚያ ግምት የተሰጣት ብሩክታይት እሸቱ ነበሩ። ማርታ ለማ በአራተኝነት ለመጨረስ ተገዳለች። ከባድ ፉክክር የታየበት ሆኖ አልፏል። አትሌቲክሱን በዚሁ ላብቃ። ለእግር ኳሱ ስፖርት ዜና በቀጥታ ወደ አዲስ አበባ ይሆናል ይዣችሁ የሚሄደው። በቅድሚያ የኢትዮጵያ ፕሪምየር ሊግ 18ኛ ሳምንት ጨዋታ በአዲስ አበባና በክልል ከተሞች በሳምንቱ ማብቂያ መካሄዳቸውንና ከብሔራዊ ቲሙ በተሰናበቱት አቶ ዮሐንስ ሳህሌ ምትክ ጊዜያዊ ዋና አሰልጣኝ መሰየሙን ከገዛኸኝ ጽዮን መስቀል እንስማ።
አመሰግናለሁ ሰለሞን። የኢትዮጵያ ፕሪምየር ሊግ 18ኛ ሳምንት ጨዋታዎች በአዲስ አበባና በክልል ከተሞች ትናንትናና ከትናንት በስቲያ ተካሂደዋል። በአምስት ጨዋታ 5 ጎል ብቻ ተመዝግቧል። ይህም ፕሪምየር ሊጉ በጎል ድርቅ እንደተመታ የአጥቂዎችንም ድክመት ቁልጭ አድርጎ የጠቆመ ሆኗል። የደጋፊ ትዛሮቹና የሜዳውም ድምቀት የሆኑት ኢትዮጵያ ቡናና ቅዱስ ጊዮርጊስ ትናንት ያደረጉት የሁለተኛ ዙር ጨዋታቸውን ባዶ ለባዶ ያለ ግብ ተለያይተዋል። በአንደኛው ዙርም በተመሳሳይ ያለ ግብ መለያየታቸው ይታወሳል። ቀጠር መጣያ ያልነበረው ስቴዲየም በደጋፊዎች ዝማሬና ጭፈራ ደማቅ ድባብ ቢኖረውም ጨዋታው የተጠበቀውን ያህል ባለመሆኑ ተመልካች አለመደሰቱ በእንቅስቃሴውም ደካማነት ቅሬታውን እየገለጸ ወደ ቤቱ ተመልሷል። በሌሎች ጨዋታዎች ኢትዮጵያ ኤሌክትሪክ ደደቢትን 2-0 ማሸነፉ ያልተገመተ ነበር። ጎሎቹን ፍጹም ገብረማርያም ለደደቢት አስቆጥሯል። በፕሪምየር ሊጉ ብቸኛዋ የሴት አሰልጣኝ በሆነችው በመሰረት ማን የሚመራው የድሬዳዋ ከነማ ቡድን ከሜዳው ውጭ ሀዲያ ሆሳዕናን 2-0 አሸንፏል። በላይነህ አባይነህና ፉአድ ኢብራሂም ጎሎቹን አስቆጥረዋል። አዳማ ከነማ 40 ምንጭ ከነማን 1-0 ሲረታ፣ ወላይታ ዲቻና ሲዳማ ቡና ባዶ ለባዶ የተለያዩ ቡድኖች ናቸው። የደረጃ ሰንጠረዥም ቅዱስ ጊዮርጊስ በ37 ይመራል። አዳማ ከነማና ደደቢት በ30ና በ29 ሁለተኛና ሶስተኛ ሆነው ተከትለዋል። የአዳማ ከነማው አጥቂ አንጋፋ ፍስክስል የኮከብ ጎል አግቢነትን በ11 ጎል መርቷል። ሌላው እግር ኳስ ዜና የብሔራዊ ቡድኑን አሰልጣኝ ሹመት ይመለከታል። የኢትዮጵያ እግር ኳስ ፌዴሬሽን ብሔራዊ ቡድኑ ላለበት 2 ቀሪ ማጣሪያ ጨዋታዎች አቶ ገብረ መድን ኃይሌ እንዲያሰለጥኑ እየተባበረ መሆኑን ፌዴሬሽኑ አስታውቋል። አሰልጣኝ ገብረ መድን ከአስር ዓመትም በፊት የኢትዮጵያ ብሔራዊ ቡድን ምክትል አሰልጣኝ ሆነው መስራታቸው ይታወሳል። ብሔራዊ ቡድኑ 2 ጊዜም የምስራቅና መካከለኛ አፍሪካ ሻምፒዮን ሲሆን የሽልማቱና የደስታውም ተቋዳሽ ሆነዋል። በአሁኑ ጊዜ የመከላከያ እግር ኳስ ቡድን አሰልጣኝ የሆኑትን አሰልጣኝ ገብረ መድን ለኢትዮጵያ ብሔራዊ ቡድንም ለረጅም ጊዜ በአጥቂነት ተጫውተዋል። በግንባር ኳስ ከመረብ በማገናኘትም ከቀደምቶቹ መንግስቱ ወርቁና ሰለሞን ሽፈራው ጋር ዝናን ተጋርተዋል። ይኸው ነው በእኔ በኩል ያለው ሰለሞን።
እኔም አመሰግናለሁ ገዛኝ ጽዮን መስቀል። በመጨረሻም በዘንድሮው የእንግሊዝ ፕሪምየር ሊግ ሌስተር ሲቲ ሻምፒዮን ሆኖ ዋንጫ ይወስዳል ብሎ የጠበቀ አልነበረም ይላል እስክንድር ፍሬው። አጠር ያለ ዘገባ አድርሶናል። በእርሱ ሪፖርት ይሆናል የምናበቃው። ሳምንት እንገናኛለን በተመሳሳይ ዝግጅት። እስከዚያው ደህና ቆዩኝ። ወደ እስክንድር ዘገባ።
The amazing Leicester City!
ያነሰ ግምት የተሰጠው እውን ሆኗል። የሌስተር ሲቲን ሻምፒዮንነት ያልተጠበቀ ካደረጉት አንዱ ለተጫዋቾቹና ለአሰልጣኙ የተሰጠው አነስተኛ ግምት ነበር። በየግላቸው በየትኛውም ትልቅ ክለብ አልተፈለጉም። የተገፉት የተባረሩት ተሰባሰቡና ግን ትልቅ ሆኑ። አንዳንዶቹ እንዲያውም በፕሪሚየር ሊጉ ባላቸው ደረጃና የኢኮኖሚ አቅም አነስተኛ በሚባሉ ክለቦችም ቦታ ያላገኙ ነበሩ። የክንፍ ተጫዋች የሆነው ማርክ ኬቨን ኦልብራይተን ለምሳሌ ዘንድሮ የመጨረሻ ደረጃ ይዞ ባጠናቀቀውና ከፕሪሚየር ሊጉ በወረደው አስተን ቪላ ያልተፈለገ ተጫዋች ነው። እነሆ ከሌስተር ሲቲ ጋር ሻምፒዮን ሆኗል። የመጨረሻውን ደረጃ ይዞ ባጠናቀቀው አስተን ቪላ ቦታ ሳይሰጠው በሌስተር ሲቲ ሻምፒዮን መሆኑን ለማወዳደር እንደሚከብደው ለመገናኛ ብዙሃን ተናግሯል። ለማወዳደር ለማነጻጸር የሚከብድ ነው። እዚህ የመጣሁበትና ያሳካሁት በጣም ከፍተኛ ነው። ባለፉት 2 አመታት የሄድኩበት መንገድ መውጣትና መውረድ የነበረበት ነው። ይህ ዛሬ የተሳካው እጅግ የሚደንቅ ነው። ሌስተር ሲቲን ለስኬት ያበቁት ጣሊያናዊው አሰልጣኝ ክላውዲዮ ራኔሪ ከዚህ ቀደም ሞናኮ፣ ቼልሲ፣ ኢንተር ሚላን፣ ናፖሊና ሮማን የመሳሰሉ ታላላቅ ክለቦችን አሰልጥነዋል። ዋንጫ ባያገኙም ሁለተኛ ሆነው የጨረሱባቸው አመታት ነበሩ። ከሌስተር ሲቲ በፊት የሰሩበት የግሪክ ብሔራዊ ቡድን ኃላፊነት ግን የቅርብ ጊዜ መጥፎ ትዝታቸው ነው። አምና ግሪክን ሲያሰለጥኑ በፋሮስ ደሴቶች 1-0 መሸነፋቸው ከኃላፊነት እንዲነሱ ምክንያት ሆኗል። የተባረሩትም አይችሉም የሚል እንድምታ ባለው ምክንያት ነው። የግሪክ እግር ኳስ ፌዴሬሽን ፕሬዝዳንት ጆርጆስ ሳሪስ አሰልጣኝ ስንመርጥ ተሳስተናል ሲሉ የተናገሩት በግልጽ ነበር ከአንድ አመት በፊት። ዘንድሮ ግን በእግር ኳስ ብቻ ሳይሆን በየትኛውም ስፖርት እንደዚህ አይነት ስኬት ያስመዘገበ የለም በሚል ሙገሳ እየጎረፈላቸው ዘፈኖችም እየወጡላቸው ነው። የሌስተር ሲቲ ስኬት አንዱ ሚስጥር አሰልጣኙ የፈጠሩት የአንድነትና የመቀራረብ መንፈስ መሆኑን የሚናገሩ ተንታኞች አሉ። እነሱ እንደሚሉት ክላውዲዮ ሁሉም ለአንድ አላማ እንዲሰራ በትኩረት እንዲንቀሳቀስ አድርገዋል። ዲሊዶንግ ደግሞ ሁላችሁም ወደ ስራ ወደ ትኩረት ተመለሱ የሚሉበት የኚህ አሰልጣኝ የዘወትር አባባል ነው። አሁን ደግሞ ዘፈንም ሆኖ ወጥቷል። ምስጋና ለክላውዲዮ ይግባና ሻምፒዮን ሆነናል። ዘፈናችንም ዲሊዲንግ ዲሊዶንግ ነው ይላል ቀጣዩ። Hey Claudio, did your mama have a rule? When it's early in the morning and it's time to go to school, did she have some words of wisdom, a clever thing to say, something that would help you on your way?
ወደ ተከታዩ ዝግጅት እናልፋለን። አፍሪካ ነክ ርዕሶች።
መገናኛ ብዙሃን በመንግስት ደረጃ የሚፈጸመውን የሙስና ተግባርና መንግስት ኃይል ተጠቅሞ የሚፈጸመውን በደል ተከታትለው የማቅረብ ሚናቸውን አፍሪካውያን በከፍተኛ ደረጃ እንደሚደግፉ አንድ ጥናት ጠቁሟል። ጥናቱን ይፋ ያደረገው አፍሮ ባሮሜትር የሚባለው የመላ አፍሪካ የጥናትና ምርምር መረብ ነው። ባልደረባችን ጆዲ ካፖ የመረቡን የምስራቅ አፍሪቃ የኮሚኒኬሽንስ አስተባባሪ አንቶኒ ዋፉላን አነጋግሮ ያጠናቀረውን ዘገባ አዳነች ፍሳዬ ታቀርባለች።
የአፍሮ ባሮሜትር ጥናት የተመሰረተው አምናና አቻምና በ36 የአፍሪቃ ሀገሮች ከ54,000 ሰዎች ጋር በተደረጉ ቃለ መጠይቆች ላይ እንደሆነ ታውቋል። ለአፍሪቃውያኑ የቀረበው ጥያቄ ሚዲያ ካለ መንግስታዊ ቁጥጥር ማንኛውንም አይነት አመለካከትንና ሀሳብን የማተም መብት አለውን የሚል ነበር። የፓን አፍሪካን የጥናትና ምርምር መረብ የምስራቅ አፍሪካ የኮሚኒኬሽንስ አስተባባሪ አንቶኒ ዋፉላ ታዲያ አብዛኞቹ አፍሪካውያን የሚዲያ ህልውናና ሚናን እንደሚደግፉ ገልጸዋል።
አብዛኞቹ አፍሪካውያን 54% የሚሆኑት ሚዲያ የመንግስት ቁጥጥር ሳይደረግበት ማንኛውንም አይነት አመለካከትም ሆነ ሐሳብ የማተምም ሆነ የማስተላለፍ መብት አለው የሚሉ መሆናቸውን ለመረዳት ችለናል። በአንጻሩ ግን 42% የሚሆኑት መንግስት ለህብረተሰቡ ጎጂ ነው የሚለውን ከህትመት የማገድ መብት እንዲኖረው ያስፈልጋል ይላሉ። ጎጂ የሚባሉ ነገሮችን በሚመለከት መንግስት ለህትመት የሚቀርቡትን ጽሑፎች በመቆጣጠር ሚና እንዲኖረው ያስፈልጋል ባይ ናቸው።
ይህ አባባል ታዲያ ጎጂ የሚባለው ነገር ምንድን ነው የሚል ጥያቄ ያስነሳል። እንግዲህ እንዳተረጓጎሙ ነው ይላሉ ዋፎላ።
Harmful is subject to various interpretations. In the past few years, some governments have been trying so hard.
ጎጂ የሚለው ቃል እንዳተረጓጎሙ ነው። ባለፉት ጥቂት ዓመታት ውስጥ አንዳንድ መንግስታት ሚዲያ በሚያትሟቸው ነገሮች ላይ ተጽዕኖ ለማሳደር ከፍተኛ ጥረት ሲያደርጉ ቆይተዋል። እንግዲህ ጎጂ የሚለው ቃል የህዝብን ጥቅም የሚጎዳ ተብሎ ሊታይ ይችላል። ከሞራል አንጻርም ጎጂ ሊባሉ የሚችሉ ነገሮች ሊኖሩ ይችላሉ። ለምሳሌ ዩጋንዳ ያወጣችውን ጸረ ተመሳሳይ ጾታ ፍቅረኞች ህግ ብንመለከት የተመሳሳይ ጾታ ፍቅረኛነት እንደ ጎጂ ተግባር ተደርጎ ሊታይ ይችላል። ቡሩንዲ በበኩሏ የራሷ የሆነ የጎጂነት አተረጓጎም ሊኖራት ይችላል። ስለሆነም አሻሚ ነገር ነው።
ዋፉላ በተጨማሪም ጥናቱ ሚዲያው ሁሌም መንግስት ስለሰራቸው ስተቶችና ስለፈጸማቸው የሙስና ተግባሮች እየመረመረ መዘገብ አለበትን የሚል ጥያቄ ለአፍሪካውያኑ አቅርቧል።
We actually established that more than 2/3, that is 69% of Africans say the news media
ከአፍሪካውያኑ ከሁለት ሶስተኛ በላይ የሚሆኑት 69 ከመቶ ማለት ነው የብዙሃን መገናኛ ዘዴዎች መንግስት የሚፈጽሟቸው ስተቶችንና የሙስና ተግባሮችን ሁሉም እየተከታተሉ መመርመርና መዘገብ ይኖርባቸዋል የሚል እምነት እንዳላቸው ለማወቅ ችለናል። ካለ ግብጽ በስተቀር ጥናት ባካሄድንባቸው ሀገሮች ሁሉ የአብዛኞቹ ሰዎች አመለካከት ነው። ግብጽ ውስጥ ግን 46 ከመቶዎቹ ናቸው በዚህ የሚስማሙት።
አፍሮ ባሮሜትር ያካሄደው ጥናት በተጨማሪም ከተጠየቁት አፍሪካውያን 59 ከመቶዎቹ የዜና ማሰራጫ አውታሮች መንግስት የሰራቸው ስተቶችንና የፈጸማቸው የሙስና ተግባሮችን ይፋ በማድረግ ረገድ ውጤታማ ናቸው ብለዋል። 32 ከመቶ የሚሆኑት ግን ከእንዲህ አይነት አባባል ጋር አይስማሙም። ለጥናቱ ከተጠየቁት 51 ከመቶዎቹ ሚዲያ በውሸት ላይ የተመሰረቱ ወሬዎች በማሳተም ያገኙትን የመጻፍ ነጻነት ካለ አግባብ መጠቀም አያዘወትሩም ብለዋል። ይህ ማለት የሚጽፏቸውን ነገሮች አቀራረብና ዘገባዎቹ ተረጋግጠው እንደሆነ የሚመለከት ነው። አፍሮ ባሮሜትር አያይዞም አፍሪካ ውስጥ የሚዘወተረው የዜና ምንጭ አሁንም ሬዲዮ መሆኑን አስገንዝቧል። ከ10 የአፍሪካ ሀገሮች 7ቱ ሬዲዮን ነው የሚያዳምጡት ይላል። ሬዲዮን ከሚያዘወትሩት 47 ከመቶዎቹ በየቀኑ ያዳምጣሉ። ይሁንና የሬዲዮ አድማጮችና ጋዜጣ አንባቢዎች ቀስ በቀስ እየቀነሱ፣ ቴሌቪዥንና ኢንተርኔት ግን ተቀባይነት እያገኙ ናቸው ሲል አፍሮ ባሮሜትር ያቀረበው ጥናት አመላክቷል። ከእያንዳንዳቸው 5 አፍሪካውያን አንዱ ዜና የሚሰማው ወይም የምትሰማው ከኢንተርኔት ነው። ወጣቶችና ከሁለተኛ ደረጃ በላይ ትምህርት ያላቸው ሰዎች በበለጠ በዜና ምንጭነት የሚጠቀሙት ኢንተርኔትንና ማህበረሰባዊ ሚዲያን ነው ሲል አፍሮ ባሮሜትር ያቀረበው ጥናት አመልክቷል። መንግስት የሚፈጽማቸውን ስተቶችና የሙስና ተግባሮችን ይፋ በማድረግ ተግባር ሚዲያ የሚኖረውን ሚና አስመልክቶ አፍሮ ባሮሜትር ስላቀረበው ጥናት የተቀናበረው ዝግጅት እዚህ ላይ ያበቃ። ሳምንት በሌላ ዝግጅት እንገናኝ። በደህና ቆዩን።
የሰኞ ምሽት ፕሮግራማችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች አብራችሁ እንድታመሹ በድጋሚ እንጋብዛለን። ተከታዩ ዝግጅት ጤና ነው። ሶሎሞን አባተ ያቀርባል።
ጤና ይስጥልኝ ክቡራትና ክቡራን። ከቪኦኤ ጤና ከዓለም የጤና ችግር ሩቡ የአካባቢ ብክለት የሚያመጣው ነው። ኢትዮጵያ በርግጥ ወባን በመጪዎቹ 14 ዓመታት ውስጥ ታቆማለች? የዛሬ መነጋገሪያዎቻችን ናቸው። በዓለም ዙሪያ በየዓመቱ ከሚደርሰው ሞት አጠቃላይ ቁጥር ሩብ ያህሉ በአካባቢ ብክለት ምክንያት የሚደርስ መሆኑን የዓለም የጤና ድርጅት WHO አስታውቋል። በድርጅቱ የጥናት ውጤት መሰረት መትረፍ ሲችል የሚረግፈው ሰው ወደ 13 ሚሊዮን ነው በየዓመቱ። ልብ ይበሉ፣ ይህ ግዙፍ ቁጥር እኮ ቢያንስ ከ50 በላይ የሚሆኑ የተባበሩት መንግስታት ድርጅት አባል ሀገሮች ህዝቦች ድምር ነው። በWHO ሪፖርት መሰረት የአየር የውሃና የአፈር መበከልን ለተለያዩ ውህዶችና ዝቃጮች መጋለጥና የአየር ንብረት ለውጥን እንዲሁም ጎጂ የፀሐይ ጨረርን የመሳሰሉ ክስተቶች ከመቶ በላይ ለሚሆኑ በሽታዎችና የጤና እክሎች መፈጠር ምክንያት ናቸው። ከ10 ዓመታት በፊት ግዙፍ የሚባሉት ገዳዮች እንደ ተስቦና ወባን የመሳሰሉ ጤናማ ባልሆነ የውሃ አያያዝ፣ የጽዳትና ንጽህና መጓደል እንዲሁም ፍሳሾችን በአግባቡ ባለማስወገድ ምክንያት የሚደርሱት ተላላፊ በሽታዎች ነበሩ። ባለፉት 10 ዓመታት ውስጥ የሰው ንጹህ ውሃ የማግኘት መጠን ይበልጥ እየሰፋ ጽዳትና ንጽህናውን የመጠበቁም ነገር በብዙ እየተሻሻለ በመምጣቱ የነዚያ በብከላ ምክንያት የሚደርሱ በሽታዎች መከሰትና መዛመት በብዙ መቀነሱን የጤና ድርጅቱ ገልጿል። ጤናማ ባልሆኑ አካባቢዎችና በአካባቢ ብክለት ምክንያት የሚደርስ የጤና መስተጓጎል ነው አሁን በዓለም ዙሪያ የበዛውን የሞት ሰበብነት ድርሻ እየወሰደ ያለው። በየዓመቱ ከ8 ሚሊዮን በላይ ቁጥር ያለው ሰው የሚሞተው በአየር ብክለትና ሲጋራ የማያጤሱ ነገር ግን አጫሾች በሚያወጡት የትንባሆ ጢስ ምክንያት ለጉዳት እየተዳረገ መሆኑን የዓለም የጤና ድርጅት የተፈጥሮ አካባቢ ጉዳዮች ኃላፊዋ ማሪያን ኔይራ አመልክተዋል።
Non-communicable diseases as one of the most important epidemics and public health problems that we are facing.
ዛሬ እየተጋፈጥን ያለነው እጅግ አሳሳቢ ወረርሽኝና የህብረተሰብ ጤና እክል ከሆኑት ተላላፊ ያልሆኑ በሽታዎች ጋር ነው። የተፈጥሮ አካባቢ ስጋት ፈጣሪ ጫናዎችን ማስወገድ ከቻልን ስር ሰደድ የሆኑትንና የማይተላለፉትን በሽታዎች አጋጣሚዎችና የስርጭታቸውን መጠን በብዙ እጅ መቆጣጠር ቻልን ማለት ነው።
በብረታ የደም ግፊት ምክንያት የሚደርሰው ድንገተኛ የጤና መታወክ፣ የልብ ህመሞች፣ ካንሰርና ስር ሰደድ በሆኑ የመተንፈሻ አካላት ከሚደርሰው የሞት ጉዳት ከሁለት ሶስተኛ በላይ የሚሆነው የሚፈጠረው በአካባቢ ብክለት ምክንያት ነው። ሀገሮች ለመከላከሉ ተግባር ዛሬ ብዙ ገንዘብ ቢያወጡ የሚደርሱትን የጤና ጉዳቶች ለማከም ከሚያወጡት እጅግ ያነሰ እንደሚሆን ኔራ አክለው አሳስበዋል።
97% of the medical expenditure, which are trillions of dollars,
በትሪሊዮኖች ዶላሮች የሚቆጠረው ከአጠቃላዩ የጤና ጥበቃ ወጪ 97% የሚሆነው የሚወጣው በሽታዎችን ለማከምና ለእንክብካቤ ስራዎች ነው። ከአጠቃላዩ ሀብት ለመከላከል የሚወጣው 3% የሚሆነው ብቻ ነው።
ምግብ ለማብሰል፣ ቤቶችን ለማሞቅና ለመብራት አገልግሎት፣ ንጹህ ቴክኖሎጂና ነዳጆችን በመጠቀም የተፈጥሯችንን አካባቢ ደህንነት መንከባከብ ብዙ በሽታዎችን ሳይፈጠሩ ሊያቆም እንደሚችል WHO ይመክራል። እንዲሁም ንጹህ ውሃ፣ የጽዳትና የንጽህና አገልግሎትን ማስፋት፣ የከተሞችና ሀገር አቋራጭ ማመላለሻዎችን ማሳለጥ ሊታሰብባቸው ይገባል። ዓለም ወባን በመጪዎቹ 14 ዓመታት ውስጥ ለማቆም መቁረጡን በዘላቂ ልማት ግቦቹ አስታውቋል። እንዲያውም 6 የአፍሪካ ሀገሮች በመጪዎቹ 4 ዓመታት ውስጥ እንደሚያጠፉ የዓለም የጤና ድርጅት ቀድሞ አብስሮላቸዋል። ለመሆኑ የኢትዮጵያ ሐሳብ በርግጥ የሚሳካ ነው? እስከ 2030 በአውሮፓውያኑ አቆጣጠር በመጪዎቹ 14 ዓመት ማለት ነው ወባን ታጠፋለች? ወይዘሮ ማሚቱ ከፍ ያለው በጤና ጥበቃ ሚኒስቴር ባለሙያና የሥራ ኃላፊ ይቻላል ብለውኛል።
እኔ ማጥፋት ይቻላል ብዬ ነው ማስበው። ለምን መሰለ ማጥፋት የሚቻልበት ብዙ እንትኖች አሉ። ህብረተሰቡን ካስተማርን ከ39,000 በላይ የጤና ኤክስቴንሽን ሰራተኞች አሉ። እነሱ ቤት ለቤት እየሄዱ እያንዳንዱን ነገር እያስተማሩ ነው ያሉት። በዛ ላይ ደግሞ ህብረተሰቡ የራሱን ጤና በራሱ ማምረት እየቻለ ነው ያለው ባለንበት ሁኔታ ላይ እና ማጥፋት የማይቻልበት ምንም ምክንያት የለም። ህዝቡ ራሱ ሞጋች የሆነ ህብረተሰብ ላይ እየተፈጠረ ያለው ለምንድን ነው ይሄ ያልተደረገልን? ኬሚካል ሳይረጭ ሲቀር ለምንድን ነው ያልተረጨው? 6 ወር አለፈ እኮ አጉበር ሳይታደል ቀኑ ሲያልፍበት ለምንድን ነው ያልታደለው ብሎ ራሱ ሞግቶ የሚጠይቅበት ሁኔታ ነው ያለው። ህብረተሰቡ 1-5 ተደራጅቶ በልማት ቡድንም ተደራጅቶ እየሰራ ስለሆነ ለማጥፋት ሁሉም ዝግጁ ነው። ይጠፋል ብዬ ነው የማስበው፣ ይቻላልም ብዬ ነው የማስበው እኔ በራሴ።
ለምንድን ነው ለመሆኑ ሰው እስኪጠይቅ ድረስ ርጭት የማይካሄደው? የሚጠይቅ ከሆነ የጠየቀበት አጋጣሚ አለ ማለት ነው አሁን እንደሚገባኝና ለምን ከሰው እስኪመጣ ድረስ
ማለት ማለት አይደለም። እንደዛ እንኳን ቢኖር እንደዚህ ብሎ የሚጠይቅ ህብረተሰብ ነው ያለው እየተፈጠረ ያለው እና መብቱን አውቆ ይሄ ነው የሚገባኝ፣ ይሄ ነው የሚያስፈልገኝ፣ መንግስት ይሄንን ነው ሊያሟላልኝ የሚገባው ብሎ ነው የሚያስበው እና ህብረተሰቡ ያንን መጠየቅ የሚደርስበት ደረጃ ነው ያለው። ህብረተሰቡ ካወቀ ኢንፎርምድ ከሆነ መረጃው ካለው ይጠይቃል። ስለዚህ መረጃውን ደግሞ ታች ድረስ የሚያደርስ ህብረተሰብ የተደራጀ አካል ስላለ መረጃውን በአግባቡ ስለሚያገኙ ይጠይቃሉ ለማለት ነው እንጂ እንደዚህ ጠይቀዋል ማለት አይደለም።
ሌላው 39,000 የጤና ኤክስቴንሽን ሰራተኞች እንዳሉ ገልጸውልኝ ነበር እና ለብዙ ዓመታት ይሄ ቁጥር እዚሁ አካባቢ ነው ያለው። ከዚህ ከጤና ኤክስቴንሽን ስራ የሚሰናበቱ እና ወደ ሌሎች መስኮች የሚሰማሩና ከጀርባ የሚተካ ሌላ ትውልድ አለ ወይስ ደግሞ ይሄ 39,000 በቋሚነት ሁልጊዜ እንዳለ ነው የሚቆየው?
አይ አይቆይም፣ መተካካቱ አለ። በየአመቱ የሚመረቁና የሚወጡ የሚሰለጥኑ አሉ። እነዛ ደግሞ የተሻለ ደረጃ ትምህርት ደረጃ እድገት አግኝተው ወደ ተሻለ ደረጃ የሚሄዱበት ሁኔታ ነው ያለው። እዛው ቆይተው በዛው ቁጥር ብቻ የሚቀጥል አይደለም። ከ39,000 በላይ ነው ያልኩህ እና ኤግዛክት ቁጥሩ የህብረተሰቡን ቁጥር እኮ በዛው ልክ ነው እየጨመረ የሚሄደው። ስለዚህ የጤና ኤክስቴንሽን ሰራተኞች ቤት ለቤት ሄደው የሚያስተምሩ ሰራተኞች የግድ መኖር አለባቸው። እነሱ ስላሉም ነው ለውጦች እየመጡ ያሉት። በእነሱ እናምናለን፣ ለውጥ እንደሚያመጡም እናውቃለን። በተጨባጭም ደግሞ በአካልም ድረስ ሄደን አይተን ምን ስራ እየሰሩ እንደሆነ እውነት በጣም በሚያስደምም ሁኔታ ላይ ነው ያሉት እና በጣም ደስ የሚሉ ስራዎች እየሰሩ ነው ያሉት። የጤናውን ዘርፍ ፕሮግራም በደንብ አውቀውት ነው የሚተገብሩት እና ታች ድረስ የእያንዳንዱን አባወራ ቤት የእያንዳንዱን ምን ያክል ቤተሰብ እንዳለው ምን ያክል አጎበር እንደታደልለት በትክክል የሚጠቀሙ ማን እንደሆነ ሞዴል ማን እንደሆነ በእነሱ ስር ደግሞ ማን እንዳለ በተጨባጭ በደንብ እየሰሩ ያሉበት ሁኔታ ነው ያለው እና ይሄ ከቀጠለ የጤናው ዘርፍ ትራንስፎርሜሽን እቅዱ የማይሳካበት ሁኔታም የለም ብዬ ነው የማስበው። ነ
ለመሆኑ መቼ ነው ይሄ የወባ ችግር ለአፍሪካ እጅግ አውዳሚ የማይሆነው?
ሲቆም ነዋ፣ ወባ ሲጠፋ ነዋ። ከሀገራችን በተቀመጠ ታርጌት መሰረት በ2030 ወባን ከሀገራችን ጨርሶ ማስወገድ ስንችል ይህ ስጋት መሆኑ ይቆማል ማለት ነው።
አመሰግናለሁ ወይዘሮ ማሚቱ።
አመሰግናለሁ።
ጤናውን ይጠብቁ፣ የራስዎንና የቤተሰቡን ንጽህና፣ የቤትዎንና የአካባቢውን ጽዳት ይጠብቁ። እጆችዎን ለ20 ሰከንድ በሳሙና ቢታጠቡ ከተላላፊ በሽታዎች ግማሽ ያህሉን ሊያቆሙ ወይም በግማሽ ራስዎን ሊከላከሉ እንደሚችሉ ያውቃሉ? ጤና ይስጥልኝ። የተከበራችሁ አድማጮች፣ ዝግጅታችን ሊጠናቀቅ ጥቂት ደቂቃዎች ይቀራሉ። አንዳንድ አጠር አጠር ያሉ መረጃዎችን ላካፍላችሁ። አሁን ከምንዛሪ ልጀምር። አንድ የዩናይትድ ስቴትስ ዶላር ዛሬ 21 ብር ከ55 ሳንቲም ተመንዝሯል። እርስዎ ዶላር የሚፈልጉ ከሆነ ለባንክ መክፈል የሚኖርቦት ግን 21 ብር ከ65 ሳንቲም ነው። ካለበለዚያ ባንክ በአንድ ዶላር ልዋጭ የሚሰጡት 21 ብር ከ55 ሳንቲም ነው። አንድ ዩሮ 24 ብር ከ55 ሳንቲም፣ እንዲሁም አንድ የእንግሊዝ ፓውንድ 31 ብር ከ03 ሳንቲም ተመንዝሯል ዛሬ። ነገ ማክሰኞ ግንቦት 2 2008 ዓ.ም በሙሉ ሀገሪቱ እንደሚዘንብ የኢትዮጵያ ሜቴዎሮሎጂ ኤጀንሲ ትንበያ ያሳያል። ኤጀንሲ ዌብሳይቱ ላይ ባወጣው ትንበያ መሰረት የአዲስ አበባ የነገ ሙቀት 25 ዲግሪ ሴልሽየስ ከፍተኛው፣ ዝቅተኛው 14 ዲግሪ ሴልሽየስ ነው። በኢትዮጵያ ከፍተኛው ሙቀት የሰመራው ከፍተኛ 40 ዲግሪ ሴልሽየስ ሲሆን፣ ዝቅተኛው ደግሞ የባሌ ሮቤው ዝቅተኛ 7 ዲግሪ ሴልሽየስ ይሆናል። ጎዴና ሰመራ ዝናብ ቢኖርም ፀሐይም እንደሚያገኙ ትንበያው ያሳያል። ኢትዮሜት ዶት ጂኦቪ ዶት ኢቲ ላይ ገብታችሁ ዝርዝር መረጃዎችን ማግኘት ትችላላችሁ። እንዲሁም በታሪክ ውስጥ መለስ ብለን ስንመለከት ልክ የዛሬ 80 ዓመት በዛሬው ዕለት አዲስ አበባ በፋሽስት ጣሊያን ጦር እጅ ወደቀች። በሶቪየት ኅብረት ዛሬ በሞስኮ እና በብዙ የቀድሜቱ የሶቪየት ኅብረት አገሮች ዛሬ የድል በዓል ነው። የሶቪየት ኅብረት ጦር ዛሬ ልክ የዛሬ 71 ዓመት በናዚ ጀርመን ጦር ላይ ድል ተጎናጸፈ። በዚሁ ተጠናቀቀ የምሽቱ ዝግጅታችን። እንግዲህ
ያስተናገድናችሁ ቆንጂት ታዬና
እኔም ሶሎሞን አባተንን ከየህያ አደም ጋር እንተዋችሁ።
ቦምቡ ፍቅርሽ
በነገራችን ላይ ለገሰ ቀኖ ነው የመጀመሪያው ዘፋኝ። ለጊዜው ከያህያ አህመድ ድንቅ ድምፅ ጋር እንተዋችሁ። የትግርኛ ዝግጅት ይቀርባል ቀጥሎ። በእኛ በኩል አብራችሁን ስለቆያችሁ እናመሰግናለን።
ደህና ደሩ፣
ደህና ደሩ። Gorani
Stop it.